ሰላም እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ሰኞ አቁሜ 1/2013 ዓመተ ምህረት የጋቢና ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መርጠን አብረናችሁና መስተጋጋሽተናል። ከነዚህ መካከል በተባበሩት መንግስታት የትምህርት ሳይንስና ባህል ተቋም ዩኔስኮ ከተመዘገቡ የዓለም ቅርሶች መካከል አንዱ ሆኖ የሚጠቀሱት የላሊበላ ውቅር አብያተ ክርስቲያናት በጦርነት ምክንያት አደጋ ላይ ወድቀዋል ሲሉ ባለሙያዎች ተናግረዋል።
ካለት ላይ ተፈልፍሎ የተሰራ ቅርስ ከመሆኑ ጋር ተያይዞ የተሰራበት የዓለም ሁኔታ በከፍተኛ ሁኔታ እየተጎዳ ያለና ያለው የንስነት አጥቃደጋም እየጨመረ የመጣበት ጊዜ ላይ ነው ያለነው።
በወልዲያ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል ምሁር የሆኑት አቶ መንግስቴ ከተናገሩት የተቀነጨበውን ይሰማችሁት ሙሉ ዘገባው በምሽቱ ይደመጣል።
አራዲስ መጽሐፎች ናቸው እነዚህ። ከ1100 በላይ ጸሐፊዎችና ወደ 30 የሚጠጉ በጣም ታዋቂ የሚባል ፕሮፋይል ያላቸው ጸሐፊዎች እኛ ድረገጽ ላይ ፕሮፋይል አላቸው።
አሁን ደግሞ የሰማችሁት ወጣት ኢዮኤል ተስፋዬ ይባላል። መጽሐፍትን ቤት ለቤት የሚያደርስ የድረገጽ አገልግሎት የጀመረ ወጣት ነው። የምሽቱ እንግዳችን ነው። አብራችሁን ከመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣም ያላቸው ሙዚቃዎችም እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ብርሃን ኃይሉ አብራኛለች። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ልታሰማን ኤደን ገረመው ተዘጋጅታ እየጠበቀችን ነው። ወደ ኤደን።
አድማጮች በድጋሚ እንደምናምሽታችኋል። ታንዛኒያ ትላንት እሁድ ሐሰተኛ ዜናዎችን በማስተራጨት ክስ ተጨማሪ አንድ ጋዜጣ አገደች። ምንም እንኳን አዲስቷ የታንዛኒያ ፕሬዝዳንት ሳሚያ ስሉሁ ሐሰን በሀገራቸው ላይ የሐሳብ ነጻነት እንደሚኖር ቃል ቢገቡም ሪያሞይ ማይትሰኞ በስዋሂሊ ቋንቋ የሚታተመው የሀገሪቱ ትልቁ ጋዜጣ ከዛሬ ሰኞ ዕለት ጀምሮ ለቀጣዮቹ 30 ቀናት ታግዷል። የሀገሪቱ የመንግስት ቃል አቀባይ የሆኑት ግሬሰን ምናግዋዋ ጋዜጣው በተደጋጋሚ ሐሰተኛ መረጃን ሲያስተላልፍና ሆነ ብሎ ለጥፋት ሲያነሳሳ ነበር ብለዋል። ቃል አቀባዩ ለዚህ ንግግራቸው በጋዜጣ የተዘገቡ 3 የቅርብ ጊዜ ዜናዎችን በምሳሌነት አንስተዋል። በዚህ ጉዳይ ላይ የጋዜጣው ስራ አስኪያጆች በቶሎ ምላሽ አልሰጡም። የሀገሪቱ ገዢ ፓርቲ የሆነው የቻማቻ ማፑንዱዚ መንግስት አመራር የሆኑት ሳሚያ ሐሰን እንደ አውሮፓውያን አቆጣጠር በመጪው 2025 ዓ.ም አይወዳደሩም ሲል በጻፈው ጽሑፍ ኡሁሩ የተሰኘ ሌላ ጋዜጣ ባለፈው ወር ላይ ታግዷል። ፕሬዝዳንት ሳሚያ ቀድሞ ሀገሪቱን ሲመሩ የነበሩትን ጆን ማጉፉሊ ተክተው ስልጣን ላይ የወጡ ሲሆን ስልጣን ላይ እንደወጡ ማጉፉሊ ዘግቷቸው የነበሩ መገናኛ ብዙሃን በሙሉ በአስቸኳይ እንዲከፈቱ ጥሪ አድርገዋል። ወደ ዩናይትድ ስቴትስ እንሻገር። የዋይት ሀውስ ከፍተኛ ባለስልጣናት ሀገራቸው ዩናይትድ ስቴትስ አፍጋኒስታን ውስጥ ተታጭ የወጣችውን ቀሪዎቹን አሜሪካውያንን እንደምታስወጣ ቃል ገቡ። ይሁንና የሪፐብሊካን ፓርቲ ቁልፍ የውጭ ጉዳይ ግንኙነት ህግ አውጪ ታሊባን ታጣቂዎች ወደ ካቡል አየር መንገድ ለመሄድ የሚረዱ መንገዶችን በሙሉ እየዘጉ ነው ብለዋል። የዋይት ሀውስ ዋና ሰብሳቢ ሮን ክሌን ለሲኤንኤን በሰጡት ቃል ዩናይትድ ስቴትስ ለሁለት አስርት ዓመታት አልቃይዳንና ታሊባንን ስትዋጋ ከቆየችበት ከአፍጋኒስታን ከሳምንት በፊት ብትወጣም ወደ 100 የሚጠጉ አሜሪካውያን አሁንም ድረስ በዛ እንዳሉ ባለስልጣናቱ ያምናሉ ሲሉ ተናግረዋል። መውጣት እስከፈለጉ ድረስም እነሱን የምናወጣበት መንገድ እንፈልጋለን ሲሉ ክሌን አክለዋል። ይሄ የሚሆነው የኳታር በረራ መቀጠሉን ተከትሎ ነው። በተጨማሪም ዩናይትድ ስቴትስ የአሜሪካ ወታደሮች ከታሊባን ወታደሮች እንዲያመልጡ የረዱ አፍጋኒስታናውያኖችን ማገዟን ተቀጥላለችም ብለዋል። ይሁንና በኮንግረስ ውስጥ ቁልፍ ቦታ ያላቸው የሪፐብሊካኑ የውጭ ጉዳይ ኮሚቴ ሚካኤል ማኮኮል ለፎክስ የኡሁድ ዜና እንደተናገሩት የአሜሪካ ወታደሮች ካቡልን ለቀው ከወጡ ከባለፈው ሳምንት በኋላ በመቶዎች የሚቆጠሩና በዛ የተተዉ አሜሪካውያን መውጣት አልቻሉም ያሉ ሲሆን ታሊባኖችም የአየር ማረፊያዎችን በመዝጋት እየተደራደሩ ነው ያሉ ሲሆን ቢያንስ 4 አውሮፕላኖችም በማዝ የሻሪፍ አየር ጣቢያ በመቶዎች የሚቆጠሩ ሰዎችን ይዘው ከሀገር እንዳይወጡ ታግቶባቸዋል ብለዋል። በመጨረሻም የኮቪድ-19 ዜና። የዩናይትድ ስቴትስ የበሽታ መከላከልና መቆጣጠሪያ ተቋም ሲዲሲ አርብ ዕለት ባወጣው ሪፖርት ኮሮና ቫይረስ በህፃናትና በታዳጊዎች ላይ አስከፊ የሆነ ህመም ያመጣል ሲል አስታወቀ። ከባለፈው ሰኔ ማገባደጃ እስከ ታህሳስ አጋማሽ ድረስ በተዛማችነቱ አስጊ የሆነው ዴልታ የተሰኘው ቫይረስ ስርጭት መጨመሩንና በዚህም ምክንያት ሆስፒታል የሚገቡ ህፃናትና ታዳጊዎች ቁጥርም በ5 እጥፍ ማደጉ ማድረጉን አስተውቋል። በተጨማሪም በዩናይትድ ስቴትስ የታዳጊዎች ክትባት መጀመሩን ተከትሎ በተሰራው ጥናት ያልተከተቡ ታዳጊዎች በቫይረሱ የሚያዛቸው መጠን በ10 እጥፍ አይሎ መገኘቱም ተጠቁሟል። አርማጮች ለምሽቱ ያስኩላቸው አጫጭር ዜናዎችን እዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክ ገጻችን @voaamharic ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትስአፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የላሊበላ ውቅር አብያተ ክርስቲያናት የሚገኙበት ላስታና አካባቢው መንግስት በአሸባሪነት በፈረጀውና ህወሓት በሚል ራሱን የትግራይ ኃይሎች ሲል በሚጠራው ኃይል ቁጥጥር ስር ከዋለ አንድ ወር ሊሆን ነው። መካነ ቅርሱ ስላለበት ይዞታ ምንም አይነት መረጃ አለመገኘቱ ለዘርፉ ቅርብ ነን የሚሉ ምሁራንን አሳስቧቸዋል። መስፍን አራጌ የከቅርሱ ስሪትና ባህሪ ከዓለም አቀፍ ህግጋትና የጦርነት ጊዜ ድንጋጌዎች አንጻር ምሁራንንና የሚመለከታቸውን የመንግስት ባለስልጣናት አነጋግሮ ተከታዩን ዘገባ ልኳል።
አንዳንዶች 133 አመታት የቆረጡለት አንዳንዶች ደግሞ እስከ 333 አመታት የዘረጉለት የዛግዌ ስርወ መንግስት አጥሟቸው ካለፋቸው የታሪክ የባህል የምነትና የጥበብ አሻራዎች አንዱና ቀዳሚው የላሊበላ ውቅር አብያተ ክርስቲያናት ናቸው። በኢትዮጵያ ማንነት ግን ደግሞ በተለያዩ ቅርሶችና ጥበቦች ካንዳለት እንደተፈለፈሉ የሚነገርላቸው 11 ቤተክርስቲያኖች የያዘውን ታሪካዊ ቦታ ዩኔስኮ በአለም ቅርስነት ከመዘገበው 43 አመታትን አስቆጠረ። ከመንግስት ኃይል ጋር በተፈጠረ ወታደራዊ ግጭት ቅርሱ ያለበትንና አካባቢውን ህወሓት በቁጥጥር ስር ካዋለ ወር ሆኖታል። በአካባቢው ምንም አይነት ህዝባዊ ትራንስፖርት አገልግሎት፣ የሰልክና ሌሎች የግንኙነት ዘዴዎች አለመኖራቸውን ተከትሎ ቅርሱ ስላለበት ይዞታ መረጃ እየተገኘ አይደለም። በወልዲያ ዩኒቨርሲቲ ታሪክና ቅርስ አስተዳደር ትምህርት ክፍል መሆሩ መንግስት የዘውዱ የላሊበላ ውቅር አብያተ ክርስቲያን ጉዳይ የበለጠ አሳሳቢ የሚሆነው ቅርሱ በእድሜና በጥገና ጦት ከመቼውም ጊዜ በላይ ልዩ ትኩረት የሚያስፈልገው ሰዓት ላይ መገኘቱ ነው ይላሉ።
ታሪካዊ የሆነው የላሊበላ ውቅር አብያተ ክርስቲያናት ከ800 ዓመት በላይ ያስቆጠረ መካነ ቅርስ እንደሆነ ይታወቃል። ይህም በኢትዮጵያ ውስጥ ካሉ ወደ 13 የሚጠጉ ዓለም አቀፍ ቅርሶች አንዱ ነው። ከአለት ላይ ተፈልፍሎ የተሰራ ቅርስ ከመሆኑ ጋር ተያይዞ የተሰራበት የአለት ሁኔታ በከፍተኛ ሁኔታ እየተጎዳ ያለና ያለው የመሰነጣጠቅ አደጋም እየጨመረ የመጣበት ጊዜ ላይ ነው ያለ ነው። ምናልባትም ባለፈው ጊዜ እንደታየው ከፈረንሳይ መንግስት ጋር በመተባበር ቅርሱን ጥገና ለማካሄድ እንቅስቃሴ እየተደረገ እንደነበረም የሚታወቅ ነው።
ቀጠናው ወታደራዊ እንቅስቃሴ የሚደረግበት መሆኑ በጉዳቱ ላይ ሌላ ጉዳት እንዳያስከትልም ስጋት አላቸው ምሁሩ።
ይህ ጦርነት እየተካሄደ ሲሄድ ሊጎዱበት የሚችል አጋጣሚ በጣም በሰፊው መረዳት እንችላለን ማለት ነው። አንደኛ ቅርሶቹ ረዝም እድሜ ከማስቆጠራቸው ተነስቶ መሰነጣጠቁ አለ። ይሄ መሰነጣጠቅ ደግሞ የተለያዩ ከባድ የጦር መሳሪያዎች ሲንቀሳቀሱ፣ ከባድ የሆኑ ፍንዳታዎች ሲፈጠሩ መሰነጣጠቁ እየከፋ የሚሄድበት እድል ሊኖር ይችላል ማለት ነው።
ከቋሚ ቅርሱ ባሻገር ቀደምት የስልጣኔ ማሳያ የሆኑ ተንቀሳቃሽ ቅርሶችም ለአደጋና ለዝርፊያ የሚጋለጡበት እድል እንደሚኖር አቶ መንግስቴ ገልጸዋል። አካባቢውን ማንም የሚቆጣጠረው ማንም ቅርሱ ላይ ጉዳት አለማድረስ ብቻ ሳይሆን እንዳይደርስበትም ጥበቃ ማድረግ እንደሚገባ አስገዳጅ ዓለም አቀፍ ሕግ መኖሩን በመጥቀስ የሚያስረዱት ደግሞ በወሎ ዩኒቨርሲቲ የሕግ ትምህርት ቤት ዲን ሰለሞን ጎራው ናቸው።
በ1954 ዓ.ም ራሱን ችሎ እንዲህ አይነት ዓለም አቀፍ ቅርሶችን በሚመለከት ልዩ ጥበቃ የሚያስፈልጋቸውና በጦርነት ላይ ያሉ አካላትም ማክበር ያለባቸውና የጦር ወንጀል ሁሉ ተብሎ ሊያስጠይቅ የሚችል መሆኑን የሚደነግግ ህግ እንዳለ እናገኛለን ማለት ነው። ለዘመናት የሰው ልጅ ስልጣኔ የሚያሳዩ ናቸው። እናም የሰው ልጅ ከቀደመ ስልጣኔው የወደፊት ስልጣኔውን እያስተሳሰረ የሚሄድበት ስለሆነ የአንድ ማህበረሰብ ሀብት ብቻ ሳይሆን የዓለም ማህበረሰብ ሀብት ነው።
እንደ ህግ ምሁሩ ህጎቹ ከውግዘት ከወታደራዊ ጣልቃ ገብነት የሚያደርሱ ውሳኔን ማሳለፍ የሚችሉ ናቸው።
ሁለት አይነት መንገድ ነው ያለው። አንደኛው የውግዘት ያደርሳሉ በዓለም አቀፉ ማህበረሰብ። የውጭ ሀገራትም ጣልቃ ሊገቡ ይችላሉ። እንዲህ አይነት ቅርሶች ሲወድሙ በተለይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ጣልቃ ሙሉ ሊገባ ይችላል። ሌላው ደግሞ ሀገራትም በራሳቸው ህግ አውጥተው ሊቀጥሉ ይችላሉ። ውጤታማ የሚሆነው ግን ባለም አቀፍ ባሉ ህጎች መሰረት ነው ጥበቃ መደረግ ያለበት ማለት ነው።
ሀገራዊውና ዓለም አቀፋዊውን ተሞክሮ የሚያጣቅሱት ምሁራኑ እንዲህ አይነት ግጭቶች ለዘመናት የስልጣኔ መሰረት የሆኑ ቅርሶች በነበር እንዲቀሩ አሊያም ለከፋ ጉዳት እንዲዳረጉ ምክንያት መሆናቸውንም ይናገራሉ።
በታሪካችን አጋጣሚ ስናይ በርካታ የተለያዩ የእርስ በርስ ግጭቶችና ዓለም አቀፍ ጦርነቶች በበርካታ ዓለም አቀፍ ቅርሶች ላይ ሰፊ የሆነ ጉዳት እያደረሱ እንደነበሩ ከታሪክ መረዳት እንችላለን። ለምሳሌ በሶሪያ፣ በኢራቅ፣ በአፍጋኒስታን በርካታ ሀገራት ላይ በርካታ ታሪካዊ ቅርሶች ወይም ዓለም አቀፍ ቅርሶች በጦርነት የሚወድሙበት ምድል እንደነበረ እናስታውሰው ነው ማለት ነው።
ለምሳሌ ታሊባን በ2001 ዓ.ም የሂንዱ የእምነት ተቋማትን በእጅግ በሚዘገንን መልኩ ያዳንበት ሁኔታ እናገኛለን። በማሌ ትምባክቱ አካባቢ የደረሰ ጉዳት እናያለን። ይህም በሚመለከት የሮም ስታቲዩት ይባላል። የዓለም አቀፉ የጦር ፍርድ ቤት ዓለም አቀፍ ወንጀል ተብለው ከተደነገጉት ውስጥ አንዱ እንደ ላሊበላ አይነት ቅርሶችን ለመጠበቅ የመጣ ስለሆነ የቀጣበት ሁኔታ እናገኛለን። ተከሳሽ ነበር። ያ ተከሳሽ አምኖ ስለነበር በዓለም አቀፍ ደረጃ ቅጣት የደረሰበታል። በእኛ ሀገር ውስጥ ቢሆን ጦርነቱ ተከፍቷል። በዛ መካከል መንግስትም ቢሆን የራሱን ጥንቃቄ ማድረግ አለበት። እንዲያት ቦታዎች ጉዳት እንዳይደርስባቸው አስፈላጊውን ቅድመ ዝግጅት ማድረግ እንዲጠበቅበት ህጉ ይጠይቃል። የዓለም አቀፍ ስምምነቱ ከዛ በተጨማሪ ደግሞ ጥፋት የሚያጠፉትን ለይቶም ለፍርድ ማቅረብና እንደ ተራ ወንጀል ሳይሆን በዓለም አቀፍ ማህበረሰብ ላይ የተፈጸመ ወንጀል ተደርጎ እርምጃ መውሰድ አለበት። ለዚህም የዓለም አቀፍ ማህበረሰብ የተወሰኑ ሀገራት ማስጠንቀቂያም እንደሰጡ እንደገና መግለጫ መጥቶ እንደነበር የሚታወስ ነው። ዩኔስኮም ጭምር በጉዳዩ ላይ የሚያሳስበው መሆኑን የገለጸበትን እናገኛለን። መሆንም ያለበት ይሄ ነው። የኢትዮጵያ መንግስትም ስምምነት እንኳ ቢደረስ በሌላ ጊዜ እንዲህ አይነት ወንጀል የፈጸሙ በመንግስትም በኩል ይሁን በህወሀትም በኩል ይሁን ምርኮኛል ለምሳሌ የአያያዝ ስርዓት አለ። በጦርነት ጊዜ ሰው በመግደሉ ምክንያት ላይጠየቅ ይችላል። ተዋጊን እስከመረጠ ድረስ ግን ለጦር አስፈላጊ ያልሆነና ለጦርነት አውድ ጥቅም የማይሰጠን ሆነ ብሎ የማይተካን ሀብት ማውደም ግን ከወንጀሎችም የከፋ ወንጀል መሆኑን ያስገነዝብ።
ቅርሱ ያለበትን ሁኔታ በትክክል ማወቅ አለመቻላቸውን የሚናገሩት የአማራ ብሔራዊ ክልላዊ መንግስት ባህል ቱሪዝም ምክትል ቢሮ ኃላፊ ዶክተር አበበ ባዬ አካባቢውን የተቆጣጠረው አካል ቅርሱ ላይ ጉዳት የሚያስከትል ተግባር ከመፈጸም እንዲቆጠብ ጠይቀዋል።
በእርግጥ ለማጣራት ኮሚቴ አቋቁመን ወደፊት የምንሰራው ስራ ነው የሚሆነው። አሁን ባለው ሁኔታ ግን በተጨባጭ ለህዝብ ሊደርስ በሚችል መልኩ የተጨበጠ ይህን ተደረገ ብሎ ለመናገር የሚያስችለን ማስረጃ የለንም። ውጊያ ሲደረግ ደግሞ በዚህ አካባቢ ከባድ መሳሪያዎችን መተኮስ በቅርሱ ላይ በአካባቢው ከባድ ተሽከርካሪዎችን ማስኬድ በራሱ ቅርሱ ሊጎዳ ስለሚችል ይህን ጥንቃቄ እንዲያደርጉ እንደ ሰው ልጅም ይህን ምክር ግን እለግሳለሁ።
የፈረንሳዩ መራሄ መንግስት ኢማኑኤል ዣን ሚሼል ፍሬድሪክ ማክሮን ከአመት በፊት የላሊበላን ውቅር አብያተ ክርስቲያናት ከጎበኙ በኋላ በሁለቱ ሀገራት መካከል በተደረሰው ስምምነት የጥገና ስራ መጀመሩ ይታወሳል። አካባቢው በህወሓት ቁጥጥር ስር መዋሉን ተከትሎ የጥገና ስራው እክል እንዳጋጠመው ምክትል ቢሮ ኃላፊው ሳይጠቁሙ አላለፉም።
የፈረንሳይ ፕሬዚዳንት ወደ ሀገራችን መጥተው ይህንን ቅርስ ለመጠገን የገንዘብና የቴክኒክ ድጋፍ ለማድረግ ከጠቅላይ ሚኒስትራችን ጋራ ስምምነት አድርገዋል። በዛ ስምምነት መሰረት የተለያዩ ፕሮጀክቶች ተጠንተዋል። የጥገና ፕሮጀክቶች ማለት ነው። እና እነዚህን ስራዎች በቅርብ ቀን ለመጀመር እና የተጀመሩም አሉ በእርግጥ በተሟላ ሁኔታ ለመጀመር ጥረት እየተደረገ ባለበት ሁኔታ አካባቢው በእነሱ ቁጥጥር ስር ውሏል።
ከሶስት ሳምንታት በፊት የህወሓትን ቃል አቀባይ ጌታቸው ረዳን ጠቅሶ ላሊበላ በህወሓት ቁጥጥር ስር መዋሉን የዘገበው ፋይናንሻል ታይምስ ቅርሱ በእነሱ እጅ ደህንነቱ ተጠብቆ እንደሚገኝ መናገራቸውን አስነብቧል። ላሊበላ የእኛም ቅርስ ነው፣ የእኛ ኃይሎች ስለመጠበቃቸውና ስላለመጠበቃቸው የሚያሳስባቸው ነገር የለም ነበር ያሉት ቃል አቀባዩ። በቅርሶቹ ላይ ጉዳት የሚደርስ ከሆነ ግን በዘመናት ሂደት የማይሽር ቁርሾ በህዝቦች መካከል ሊፈጠር ይችላል ሲሉ ስጋታቸውን ለአሜሪካ ድምጽ ሬዲዮ ያጋሩ አስተያየት ሰጪዎች ጠቁመዋል።
ለምሳሌ አሁን እንደ ታሊባን በማሊ ያለው ቲምቡክቱ ላይ እንደዚህ ጉዳት ያደረሰውን ካየን፣ በኢትዮጵያም ውስጥ ካየን እንዲህ አይነትን ጉዳት አምጥቶ በኋላ ላይ ርቅ በቀላሉ ለመድረስ ያስቸግራል። ሁለቱም ወገኖች በጣም መጠንቀቅ ያለባቸው ማለት ነው። ለምሳሌ ላሊበላን ያክል ለሺህ ዘመናት የተገነባ የእምነት ተቋም አፈርሶ ወይ አክሱም ጽዮንን ወይ ሌላ ቦታ ያለን የሃይማኖት ተቋም ማናቸው ነው የእምነት ተቋሞች ማውደም በጣም አደገኛ ነው። ጉዳቱን ከፍ ያለ ነው የሚሆን። ለምሳሌ በኢትዮጵያ ታሪክ ውስጥ የዮዲት ጉዲት በሚባለው ይሄ በ11ኛው ክፍለ ዘመን 10ኛው ክፍለ ዘመን አካባቢ ቅርሶች በሆነ የእምነት ልዩነት ምክንያት ፕሮፌሰር ፍቅሬ ሶሎሳ እንደጻፉት የወደመበት ሁኔታ ያ በእምነት ተቋማት ላይ የደረሰው መጥፋት እስከዛሬ ባለው ትውልድ ውስጥ በማጥፎ በሆነ ትዝብ ውስጥ የሚያልፍ ነው ማለት ነው። ስለዚህ አሁን እንዲህ አይነት ጉዳቶችን ማድረስ በውጊያ ላይ ሰው ሊሞት ይችላል፣ ይሄ የሚከሰት ነገር ነው። ሌላ ንብረት ሊወድም ይችላል። ግን እንዲህ አይነት ጉዳቶችን ማምጣት እንዳልኩት ከአንድ ትውልድ በላይ የሚያመጣ ጣጣ ስላለው በታሪክም ተወቃሽነትም በጣም ስለሚጨምር በጣም ጥንቃቄ ይጠይቃል።
ጦርነት የራሱ ህግ አለው። ጦርነት ከተገባ ድረስ ባይገባ ጦር ነው፣ ከተገባ ደግሞ ጦርነት ተገብቷልና የፈለኩትን አደርጋለሁ የሚያስብል ስላልሆነ በጣም ዓለም አቀፉ ግዛት ዓለም አቀፍ ተጠያቂነትን የሚያመጣ ስለሆነ በዓለም አቀፍ የሚኖርን ተቀባይነትን ውድቅ ስለሚያደርግ የዲፕሎማሲ ጉዳይን በጣም ስለሚጎዳ ለወደፊትም ለህዝቦች መካከል ለሚኖር መልካም ግንኙነት አደገኛ ቁስል የሚፈጥር መሆን ተገንዝቦ ከእንዲህ አይነት ድርጊታት መታቀብ አለባቸው።
የላሊበላኑ ውቅር አብያተ ክርስቲያናት ለመጠገን ፈቃደኝነታቸውን ያሳዩ ሀገራትን ጨምሮ ታሪካዊ ቅርሶቹ በወታደራዊ ወረራ ሲያዙ ምዕራባውያኑ በተገቢው ልክ ተቃውሟቸውን አላሰሙም ይላሉ የወሎ ዩኒቨርሲቲ ህግ ምሁሩ። የአሜሪካን ስቴት ዲፓርትመንት ላሊበላ በህወሓት ቁጥጥር ስር መዋሉን ተከትሎ ህወሓት ታሪካዊውን ቅርስ እንዲጠብቅና ተዋጊ ኃይሎች ከግጭት እንዲታቀቡ ጥሪ አስተላልፎ ነበር። ዳግማዊ ኢየሩሳሌምን መፍጠር በሚል ሳቤ ከአንድ አለት እንደተሰሩ ከሚነገርላቸው 11 ፍልፍል አብያተ ክርስቲያናት በተጨማሪ 60 ሳንቲሜትር ርዝመት 7 ኪሎ ግራም ክብደት ያለው ከወርቅና ብር የተሰራው በ1990 ዓ.ም ተሰርቆ በ1992 ዓ.ም ከቤልጅየም የተመለሰው አፍሮ አይገባ መስቀል በጎብኚዎችና ምዕመኑ ዘንድ የተለየ ስፍራ ይሰጣዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
እያዳመጣችሁት ያላችሁት ጋቢና ቪኦኤ በየለቱ ወደ እናንተ የሚደርስ የወጣቶች ድምጽ ነው። ወደ ተከታዩ መሰናዶ ከመላፋችን በፊት አንድ ማስታወቂያ ሰምተን እንመለስ።
ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውንሊንክ ቢም ኢስት አፍሪካ በዳውንሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
አሁን የዕለቱን የጋቢና እንግዳችንን የምናስተዋውቅበት ሰዓት ነው። የኢትዮጵያውያን መጽሐፍትን በቀላል ዋጋ በድረ ገጽ ላይ አማርጦ በመግዛት የተፈለገበት ቦታ የሚያደርስ አዲስ ሸዋበር የተሰኘ የመጽሐፍት የቤት ለቤት አቅርቦት አገልግሎት በቅርቡ ጀምሯል። በማህበራዊ ድረ ገጾች ላይ ብዙዎች መጽሐፍቶችን ከዚሁ መተግበሪያ ላይ ገዝተው እንደደረሳቸው ምስክርነታቸውን እየሰጡ ይገኛሉ። ከስብሐት ገብረ እግዚአብሔር እስከ በውቀቱ ስዩም እንዲሁም ከፖለቲካ እስከ መንፈሳዊ ብዙ አይነት መጽሐፍቶች በድረ ገጹ ላይ ለገበያ ያቀረበውን የዚህን አገልግሎት መስራች ኢዮኤል ተስፋይን ኤደን ገረበው ምሽቱን አግኝተዋለች። ቀጥሎ ይቀርባል።
ኢዮኤል ተስፋይ ይባላሉ። ሸዋበር.com መስራች ነኝ እና ከሁለት ጓደኞቼ ጋር አማርኛ መጽሐፍትን ኦንላይን ለመሸጥ እየሰራን የምንገኘው በዚህ ሰዓት።
እንግዲህ የተገናኘነው ሸዋበር ወይም አሁን አንተ እንደገለጽከው የአማርኛ መጽሐፍቶችን በድረገጽ ላይ ስለሚሸጠው ድረገጽን በተመለከተ ነው እና ድረገጹ እንዴት ነው የተመሰረተው?
የተመሰረተበት ትልቁ ዓላማ በመጽሐፍት ግዢ ላይ ትልቅ ችግር ስላየንበት ነው። እኛ በተለይም በአማርኛ መጽሐፍቶች ላይ በብዛት ሰው አለመገኘት አለመመቻቸት ላይ ችግሮች ነበሩ። አንድ መጽሐፍ እጅ ላይ ለማግኘት እና ያንን ነገር ኢንተርኔት ላይ ብናድርገው ሰው በቀላሉ ገዝቶ ቤቱ ድረስ እንዲመጣለት ማድረግ ይቻላል ማለት ነው። እናም እጃችን ላይ ከ1500 በላይ መጽሐፍቶች ይገኛሉ በዚህ ሰዓት።
እናንተ መጽሐፍቶቹን እንዴት ነው የምታገኟቸው? አገልግሎት ውስጥ እንዴት ነው የሚካሄደው?
መጽሐፍቶቹ አሁን እኛ የምናገኛቸው እንዳልኩሽ ቅድም የግድ ሱቅ ሄደሽ ነው መግዛት ያለብሽ እና ያ ደግሞ አለመመቻቸትም አለ። ከአዲስ አበባም ከመንገድ አለመመቻቸት አንጻር ከራሱ መጽሐፍቱ ቤትሽ ድረስ እንደ ማምጣት አድርገሽ ማሰብ ትችላለች። ሰርቪሳችንን ከአስር በላይ መጽሐፍት አከፋፋዮች እንችላሉ። አንቺ ከዚህ በፊት እነሱ ጋር ነበር ምትሄጁ፣ አሁን እነሱ አንቺ ጋር መጡ በሚለው በቀላሉ አስርተሽ ይችላሉ።
ሀሳቡ እንዴት ነው የመጣው ወይም እንዴት ወደዚህ ስራ ልትገቡ ቻላችሁ?
ይሄ በጣም ችግር ያየንበት ነገር ስለሰማን እኛም በግላችን አንባቢ ነን እና ይሄ ነገር በጣም ትልቅ የሆነ ችግር ነበረ እኛ እንዳየነው ከሆነ ማለት ነው። እና ቀለል ያለ ድረገጽ ላይ ብናወጣቸው መጽሐፍቶቹን ሰው በቀላሉ አማርጦ ለመግዛት ጊዜ ያገኛል ምሻችለታን ሚሊዮን በማሰብ የራሳችን የችግርና አይዲያዎች ነው ለሰዎች ያከፋፈልን ያለ ነው።
ምን አይነት መጽሐፎች ነው በድረገጻችሁ ላይ የሚገኙት?
አሁን እኛ ጋር ያሉ መጽሐፍቶች ከ1500 በላይ አማርኛ መጽሐፍቶች ናቸው። አራት መጽሐፍቶች ናቸው እነዚህ እና ከ1100 በላይ ጸሐፊዎችና ወደ 30 የሚጠጉ በጣም ታዋቂ የሚባል ፕሮፋይል ያላቸው ጸሐፊዎች እኛ ድረገጽ ላይ ፕሮፋይል አላቸው። እነሱ ጋርም ተገናኝተን ለመስራት ወደሽ አለንና እነሱ ሚዲያም ያገኛሉ አሳባቸውን በፌስቡክ እና ሌላ ማህበራዊ ሚዲያ ላይ ከማድረግ ይልቅ ይሄ ለነሱ ብቻ የተዘጋጀ ሚዲያ ሊሆንላቸው ይችላል ወደፊትም ብለን አስበናል።
በምን አይነት መልኩ ነው አሁን ይሄ ድረገጽ እየተዋወቀ ያለው? በእርግጥ ብዙ ሰዎች በማህበራዊ ሚዲያዎች ላይ ደረሰኝ መጽሐፎችን አገኘው ይላሉ፣ ጥቅሉን ፎቶ አንስተው ሲለጥፉ አይቻለሁ እኔና እናንተ በምን አይነት መልኩ ነው ለህዝብ ተደራሽ እንዲሆን እንዲተዋወቅ እያደረጋችሁ ያላችሁት?
ኦኬ አሁን በይፋኛ ድረገጻችን በማስተካከልና በማጠንከር ላይ እንገኛለን እና ማስተዋወቂያውን ለጊዜው ያው እነሱ ደስ ብሏቸው ያስተዋውቁልን ነው እንጂ እኛ ያስተዋውቀን እንኳን አንገኝበት ሰዓት ሰርቪሳችን እያጠነከረ አገልግሎታችን እያጠነከረ ስለምንገኝ ሰዓት ማስተዋወቂያዎቹን እንኳን ከስተመሩ እየሰሩልን ይገኛሉ።
አገልግሎቱ የደረሳቸው ማለት ነው?
አገልግሎቱ የደረሳቸው በሆነም መንገድ ሊሆን ያገኙት ሰውም ጠቁማችሁ ሊሆን ይችላል። ያው እኛ ሰርቪሳችንን ስናስተካክል ነው ሰውም ደስ ሊለው የሚችለው እና እኛ አሁን ከማስታወቂያ ይልቅ ሰርቪሳችን በማጠንከር ላይ ነው የምንገኘው አገልግሎቶቻችንን።
እስቲ ጥቂት ለአጋሮችህም አያይዘህ ጥቂት ስለተቋማችሁ ንገረኝ።
ኦኬ ጊዜው አሁን ሶስት ነን ተከፋፍለን የሚሰራ ነው በማድረስ ድረገጽን በመስራት እና በማኔጅ በማድረግ መቆጣጠር አንጻር እየሰራ ነው ነው እና ቀደም እንዳልኩሽ ከ10 በላይ መደብሮች አሉ ለእኛ ለማከፋፈል ፈቃደኛ የሆኑ እኛ ደግሞ ከስተመር በር ላይ ለማድረስ አገልግሎታችን ላይ እየሰራ ነው የምንገኘው።
ከአዲስ አበባ ውጭ ላሉ ደንበኞች በምን አይነት መልኩ ነው የምታደርሱት?
አሁን በብዛት እኛ ሰው የቀን የሚያለው አዲስ አበባ ውስጥ ያለ ነው። ከአዲስ አበባ ውጭ የሚያል የሚባል ቁጥር እንኳን የለም። ግን እኛ አላማ አድርገን ያሰብነው ልክ መግዛት ሲፈልጉ ከክፍለ ሀገር ያው እናየዋለን እኛ እና በፖስታ ቤት ነው የምንልክላቸው እና የፖስታ ቤት ዋጋን በግማሽ ነው እንዲከፍሉ የምናደርገው። አንድ ነገር መጽሐፍ ተደራሽነትን ነገር ለማበረታት በማሰብ ማለት ነው። አዲስ አበባ ውስጥ አሁን ለማዞር ነው ይገኛሉ መጽሐፍ አዞሮች አሉ። ግን እነሱ ይህን ያላደረገ አጥጋቢ የሆነ ስራ ሊሰሩ አልቻሉም። ይህ ድረገጽ ነው ነገር ሊሰጠው የሚችለው።
እስቲ ኢትዮጵያ ውስጥ ያለውን የመጽሐፍ ንባብ ልምድን እንዴት ታየዋለህ? የእናንተስ አገልግሎት ከዚህ ጋር ተያይዞ ምን አይነት ሚና ይጫወታል?
በነገራችን ላይ ሰው አሁንም ቢሆን ስልኩ ላይ ማን ያጠፋል ይባላል። ግን ብዙ የሚባሉ ሰዎች ንባብ ላይ ያጠፋሉ። ከማህበራዊ ግሩፖች ካይሻቸው የሚያነቁ ሰዎች አሁንም ቢሆኑ ቀላል የሚባሉ አይደሉም እና እነሱን ሰው አላየም። ሰው ስልክ ላይ ነው ኮምፒውተር ላይ ነው ጊዜው የሚያጠፋው ብሎ በማሰብ እነዚህ ሰዎች ይታዩ አልቻሉም ነበር እስከዛሬ ድረስ። እንጂ አንባትነት አለ። አሁን ሰው ትኩረት ሰጥቷቸው አልተከታተላቸውም እና እኛ ደግሞ ትኩረት የሚሰጣቸው ነው የእነሱን ጥያቄዎች ለመመለስ ጥያቄ የጠበቀው እንደዛ ነው። እነሱ ያልታዩባቸውን ነገሮች ልንቀርፍላቸው የምንፈልገው ከዋጋም ሊሆን ይችላል፣ አለመገኘትም ሊሆን ይችላል። አንድ መጽሐፍ ለማግኘት ጊዜ አለመቻቸት፣ ሄዶ ለመግዛት ጊዜ አለመቻቸትም ሊሆን ይችላል። እነሱ ነገሮች ነው ልንቀርፍላቸው ያሉ ነው።
ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው ጋቢና ቪኦኤ እንደቀጠለ ነው። ከዘመናዊ የስልክ ቀፎዎች እስከ የንግድ ማስታወቂያ ሰሌዳዎች፣ ዲጂታል ማሳያዎች በየቦታው ይገኛሉ። አንዳንድ ካምፓኒዎች ግን ከሰው ልጅ አይን የተሻለ ማሳያ የለም በማለት በአይን ውስጥ የሚገጠም ዘመናዊ ኮንታክት ሌንስ ወይም ቴሌስኮፕ እያመረቱ ይገኛሉ። ዘገባው የቲና ትሪነህ ነው፣ እንደሚከተለው አቀናብሬዋለሁ። በየቀኑ የተለያዩ መረጃዎችን ለማግኘት የቴክኖሎጂ መገልገያዎችን እንቀኛለን። ታዲያ ይህ አገልግሎት በቀጥታ አይኖት ውስጥ ቢገጠምልዎትስ? አንዳንድ ድርጅቶች ዘመናዊ ባይኑስ የሚገጠም ኮንታክት ሌንስን በመጠቀም ይህን ለማድረግ እየተንቀሳቀሱ ነው። ሌንሱ የተጠቃሚውን እይታ በዲጂታል አማካኝነት በሚመጡ መረጃዎች በመሸፈን አገልግሎት ይሰጣል።
በየቀኑ 24 ሰዓት አገልግሎት የሚሰጥ መረጃ ማሳያ አይናችን ውስጥ ተገጥሞ ወደምንፈልግበት ቦታ መንቀሳቀስ ይቻላል።
ሐሳቡ ረቂቅና ምናባዊ ይመስላል። ሆኖም በዚህ ዘርፍ የተሰማሩ ኢንጂነሮች እነዚህን በየቀኑ ባይኑስ ተደርገው የኡነታውን ዓለም እይታ የሚጨምሩ ዘመናዊ ቴሌስኮፖችን መስራት ጀምረዋል።
መጀመሪያ ብቃትና ደህንነታቸው ከተረጋገጠ አይኑስ የሚገጠሙ ቴሌስኮፖች ጀመርንና ቀስ እያልን ጥልፍልፍ ኃይል አስተላላፊ መስመሮች ከሌንሱ ጋር እንዴት መቀናጀት እንደሚችሉ ሰራን።
እነዚህ ኮንታክት ሌንሶችን የሚያመርቱ ድርጅቶች እንደሚሉት ቴክኖሎጂውን በዋናነት ሳቢ የሚያደርገው ከውጭ ያለ ሰው ሊያስተውላቸው የማይችሉና ምስጢራዊ መሆናቸው ነው።
ለምሳሌ ከጥቂት ዓመታት በፊት የጉግል የአይን መነጽር ሲወጣ ሰዎች ስነ ውበታቸውን እንዳያበላሽባቸው በማለት ሊያደርጉት ፈቃደኛ አልነበሩም።
ሞጆ ቪዥን የተሰኘው ተቋም ውስጥ የሚሰሩት ስቲቭ ሲንክሌር እንደሚያስረዱት ሞጆ የሚያቀርበው ሌንስ ስውር የኤሌክትሮኒክስ እና የኮምፒውተር ሳይንስን ይጠቀማል።
የምንፈልገው መረጃ በምንፈልግበት ወቅት ማግኘት መቻል አለብን። በተመሳሳይ ሰዓት ደግሞ ከእውነታው ዓለም ጋር ግንኙነት ሊኖረን ይገባል።
ሞጆ ቪዥን የሰራው ስስና ጠፍጣፋ ማሳያ በአለም ላይ ካሉ ማሳያዎች በሙሉ እጅግ በጣም ትንሹ መሆኑን ይገልጻል።
ያንን ማሳያ በመጠቀም ማንኛውንም መረጃ ሽቦ አልባ በሆነ ቴክኖሎጂ ማስተላለፍ እንችላለን።
ኢንዊዝም ሆነ ሞጆ ያመረቷቸው ሌንሶች መረጃን የማስተላለፉን ስራ የሚሰሩት ከዘመናዊ የእጅ ስልኮች ጋር በመጣመር ነው።
ዋናው ነገር የአይን እንቅስቃሴን ማጥናትና የምንፈልገውን ነገር መረዳት መቻሉ ነው። ልክ መረጃውን እንደማንፈልገው ሲያውቅ ራሱ ከምስሉ ላይ ይጠፋል።
በርግጥ ሌንሶቹ ተጠቃሚዎች ጋር ደርሰው ለሙከራ ጥቅም ላይ እስኪውሉ አመታት ሊፈጅ ይችላል። ሆኖም አሁን ባሉበት ደረጃ ቴክኖሎጂዎቹ ከአይን ባለፈ ብዙ ጥቅም እንዳላቸው እያስመሰከሩ ነው። ፕሮግራማችን እንደቀጠለ ነው። አሁን በሙዚቃ ረፍት አርገን እንመለሳለን። ብርሃን ኃይሉ ከስቱዲዮ የቬሮኒካ አዳነን ታው የሚል ሙዚቃ ትጋብዘናለች። ለምሽት ያዝናቸው ፕሮግራሞች ተጠናቀቁ። አብረናችሁ አመሽተናል። በዋና አዘጋጅ ሰለሞን አባተ፣ አቀናባሪ ብርሃን ኃይሉና እኔም ሳስተናግዳችሁ አመሽቶት ትመኝሽ የቆየ ነበር። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
ሁሌ ተስፋ ይጠያቂ ስኖር ሌላ ዋና ፋቂ አይነት ልጅ